ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 10 2012 ዓ.ም ተመረጥ ዝግጅታችን ጀመረ። የኢትዮጵያ ህገ መንግስት አጣሪ ጉባኤ ከፌዴሬሽን ምክር ቤት በተላከለት የትርጉም ጥያቄ ዙሪያ የህግ ባለሙያዎችንና የህገ መንግስት አርቃቂዎችን አስተያየት አዳምጧል።
ህገ መንግስቱ ውስጥ በትክክል እንደተተለመው አግባብነቱን ቅቡልነቱን ማሻሻል፣ መተርጎም፣ ማፍታታት፣ ማብራራት የሚችሉ አንቀጾች ተቀምጧል። የህገ መንግስት አጣሪ ጉባኤው እነዚህን ማፍታታት የሚችል ይመስለኛል።
አምባሳደር ታዬ አጽቀሥላሴ የህገ መንግስት አርቃቂ ኮሚሽን የነበሩ ናቸው።
በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ ኢንሲስት ማድረግ ከሱ የተሻለ ወይም ከሱ የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው።
ዶክተር ዘመላክ አይተነው የህገ መንግስት ህግ ባለሙያ ናቸው። ሁለቱንም በሙሉ ዘገባ ይዘናቸው እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለምንሻችሁ አድማጮቻችን ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በኤርትራ የኮሮና ቫይረስ ስርጭት መስፋፋትን ለማወቅ የሚረዳ የመጀመሪያ ዙር ምርመራ እሁድ ግንቦት 9 በአስመራ ከተማ ተጀመረ። ምርመራው በተለያዩ የሀገሪቱ ክፍሎች እና በተለያዩ ዙሮች እንደሚቀጥል በመግለጽ የመጀመሪያው የምርመራ ውጤት እንዲሁም የቀጠናው በቀጣይ ለሚደረጉ ምርመራዎች አመላካች እንደሆኑ የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል ማስታወቁን ዘጋቢያችን ብርሃነ በርሀ ዘግቧል። ቀጥሎ ይቀርባል።
ይህ በተለያዩ የአስመራ ከተማ አካባቢዎች የተጀመረው የመጀመሪያ ገጽ የኮቪድ-19 ምርመራ በተለያዩ የእድሜ ክልል ከሚገኙ ወንድና ሴቶች የአፍና አፍንጫ ፈሳሽ ናሙና በመውሰድ ነው የተካሄደው። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፈው ቅዳሜ ግንቦት 8 ባወጣው መግለጫ ነው በመላው ሀገር በተለያዩ ገጾች የሚተገበር ምርመራ እንደሚካሄድ ያስታወቀው። በወጣው መርሃ ግብር መሰረትም በቀጣይ በድንበር አካባቢ የሚገኙ ከተሞችና የገጠር አካባቢዎች እንዲሁም የኮሮና ቫይረስን ለመመከት በቅድመ ግንባር በተሰማሩ የጤና ሰራተኞችና ሌሎች ዜጎች ላይ ምርመራው እንደሚካሄድ ግብረ ኃይሉ አስታውቋል። የመጀመሪያው ገጽ ምርመራ ውጤትና ሌሎች ዓለም አቀፋዊና ቀጠናዊ ክስተቶች በቀጣይ ለሚደረጉ ምርመራዎች አመላካች እንደሚሆኑ ያስታወቀው ከፍተኛ ግብረ ኃይሉ ምርመራው ተካሂዶ ውጤቱ እስከሚታወቅና ሙሉ ምስል እስከሚሰጥ ህብረተሰቡ እያደረገ ያለውን ከፍተኛ ትብብር እንዲቀጥልና አንዳንድ የሚታዩ ጥሰቶችን በማረም ዜጋዊ ኃላፊነቱን እንዲወጣ የኤርትራ የኮሮና ቫይረስ ስርጭት ወረርሽኝ መከላከያ ከፍተኛ ግብረ ኃይል አሳስቧል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 39 ሲሆን በሆስፒታል በተደረገላቸው የህክምና እርዳታና ክትትል ሁሉም ከበሽታው አገግመው በተለያየ ጊዜ ወደ ቤታቸው እንደተሸኙና በበሽታውም የሞተ ሰው አለመኖሩን ከጤና ሚኒስቴር የተገኘው መረጃ ያሳያል። በኤርትራ ላለፉት 30 ቀናት በኮሮና ቫይረስ የተያዘ አዲስ ሰው እንዳልተገኘም ከኤርትራ ጤና ሚኒስቴር የተገኘው መረጃ አክሎ አመልክቷል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
በምዕራብ አፍሪካዊቷ ሀገር ካሜሩን እጅግ ታዋቂ የነበሩና ኮቪድ-19ን አድናለሁ እያሉ ሰውን እየሰበሰቡ ይጸሉ የነበሩት ቄስ ዛሬ በኮቪድ-19 መሞታቸው በተከታዮቻቸው መካከል ትልቅ መደናገጥና መሸበር ማስፈኑን ያውንዴ የሚገኘው ዘጋቢያችን ሞኪ ኤድዊን ኪንዜካ በላከው ዘገባ ገልጿል። ሰለሞን አባተ ያቀርበዋል።
ካሜሩን የዛሬ ሁለት ዓመት ላካሄደችው ምርጫ ፕሬዚደንታዊ እጩ የነበሩት ፓስተር ፍራንክሊን ዲፎር ነብይ ናቸው። ሞተው አይቀሩም የሚሉ በመቶዎች የሚቆጠሩ ተከታዮቻቸው ትናንት ማለዳ በመኖሪያ ቤታቸው ታጭቀው ሲዘምሩ አርፍደዋል። ቄሱ ከእግዚአብሔር ጋር ሊመካከሩ ለጊዜው ሄዱ እንጂ አልሞቱም እያሉ ከሐኪሞችና ከፖሊስ ጋር ንትርክ ገጥመዋል። እንዲፎር የሞቱት ከትናንት በስቲያ ቅዳሜ ሲሆን በድዋላ ከተማ የኮቪድ-19 ምላሽ ቡድን ግቢያቸው ውስጥ ያስከሬናቸው ቀብር ወዲያው ተፈጽመዋል። ቄስ እንዲፎር የሞቱት በኮቪድ-19 መታመማቸው በታወቀ ከአንድ ሳምንት ባነሰ ጊዜ መሆኑን ሐኪማቸው ዶክተር ጋይሌን ናንጋ በሜሴጂንግ አፕ ለቪኦኤ ገልጸዋል። ቄስ እንዲፎር ጣር ላይ እንደነበሩ ያዩ እርሳቸው የሚመሯት የኪንግሺፕ ዓለም አቀፍ ሚኒስትሪስ ቤተ ክርስቲያን ተከታዮች ወዲያው ለሐኪሙ ደውለው እንዲደርሱላቸው እንደጠየቋቸውና ዶክተር ናንጋ ሲደርሱ ቄሱ በመተንፈሻ አካላት የጠና መታወክ ላይ እንደነበሩ አስታውሰው እርዳታ ባደረጉላቸው ከአስር ደቂቃ ባነሰ ጊዜ ሕይወታቸው ማለፏን ገልጸዋል። እንዲፎር አልሞቱም ያሉት ተከታዮቻቸው ሐኪሞቹን አባረው እንዳይቀበሩ ሲከላከሉ የፖሊስ ኃይል ተልኮ ለመበተን ሙከራ መደረጉን የክልሉ ገዢ ለቪኦኤ ተናግረዋል። አሁን ከፓስተር ፍራንክሊን ዲፎር ጋር በዚያ አይነት የቀረበ ግንኙነት ላይ የነበሩ ሰዎች ሁሉ ምርመራ እንዲደረግላቸው የሕክምና ባለሙያዎች እየወተወቱ ናቸው። ቄስ እንዲፎር ለኮቪድ-19 ህሙማን በብርቱ ከመጸለያቸው ጎን ግን ለድሆች ባሊና ሳሙና እየገዙ እንዲታጠቡና ንጽህናቸውን እንዲጠብቁ ያድሉ እንደነበር፣ ራሳቸውን ከኮሮና ቫይረስ እንዲከላከሉ ይመክሩ እንደነበር ተገልጿል። ባለፈው ሚያዝያ 12 ጎዳና ላይ ወጥተው ያፍና ያፍንጫ መሸፈኛ ሲያድሉም ታይተዋል። የእንዲፎር ተከታዮች ቄሱ ተአምራዊ ፈዋሽ ናቸው ብለው ያምናሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኮሮና ቫይረስ ምንጭን ለማወቅ ነጻ በሆነ መንገድ ምርመራ እንዲደረግ ያስፈልጋል የሚለውን ድጋፍ እያገኘ በሄደበት በአሁኑ ወቅት እንዲህ አይነት ምርመራ ለማድረግ የሚያስፈልግበት ጊዜ አልደረሰም ስትል ቻይና ዛሬ ምላሽ ሰጥታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛው ልዩን አብዛኞቹ የዓለም ሀገራት ዓለም አቀፉ ወረርሽኝ አሁንም የቀጠለ መሆኑን ያምናሉ ሲሉ ተናግረዋል። የአውሮፓ ህብረት ያረቀቀው የውሳኔ ሀሳብ በያዝነው ሳምንት በሚደረገው የዓለም የጤና ድርጅት ሸንጎ ላይ ድጋፍ ያገኛል ተብሎ ይጠበቃል። የዓለም የጤና ድርጅት ሸንጎ የዓለም የጤና ድርጅት ገዢ አካል ነው። የውሳኔ ሀሳቡ ረቂቅ የወረርሽኙ ምንጭና የተሰጠው ምላሽ እንዲመረመሩ ይጠይቃል። ከቻይና ምንጭቶ በዓለም አቀፍ ደረጃ በተዛመተው ኮሮና ቫይረስ ምክንያት በዓለም ዙሪያ ከ315,000 በላይ የሚሆኑ ሰዎች መሞታቸው፣ ቢያንስ 4.7 ሚሊዮን የሚሆኑት ደግሞ በቫይረሱ መያዛቸው ታውቋል። የዓለም መንግስታት የቫይረሱን መዛመት ለመገደብ ሲሉ ሰዎች ከቤታቸው እንዳይወጡ፣ በአካል እንዲራራቁ፣ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ አበራተዋል። እነዚህ የመከላከያ ጥረቶች ታዲያ የኢኮኖሚ እንቅስቃሴን አሽመድምደዋል። ጃፓን የኢኮኖሚዋ ሁኔታ ወደ ድቀት መውረዱን ዛሬ አስታውቃለች። አንዳንድ ሀገሮች በተለይም የአውሮፓ ሀገሮች የቫይረሱን መስፋፋት መጠንና የሚሞቱ ሰዎች ብዛት እንዲቀንስ ለማድረግ ችለዋል። በልጅም ዛሬ ገበያዎችና ቤተ መዘክሮች እንደገና እንዲከፈቱ ፈቅዳለች። ወደ ትምህርት ቤቶች የሚመለሱ ተማሪዎች ብዛትም ተበራክቷል። በዓለም አቀፍ ደረጃ የተደነገገው የጉዞ እገዳ አሁንም እንደቀጠለ ነው። ነገር ግን ተወዳጅ የጎብኚዎች መስህቦች እንደገና እየተከፈቱ ነው። አተንስ ያለው የግሪሱ አክሮፖሊስ እና የቫቲካኑ የቅዱስ ጴጥሮስ ባሲሊካ በሮች ተከፍቷል። ህንድ ውስጥ ኮሮና ቫይረስ በአዲስ መልክ በመዛመቱ በአገር አቀፍ ደረጃ የተደነገገው የመንቀሳቀስ እገዳ ለቀጣዮቹ 2 ሳምንታት እንዲጸና ተደርጓል። ከ5,000 በላይ አዲስ የቫይረሱ በሽተኞች እንደተገኙና 157 ሰዎች እንደሞቱ ዛሬ አስታውቃለች። ግብፅ በኢድ አልፈጥር በዓሉ ወቅት ሱቆችን፣ በባህር ጠረፍ ያሉ መዋኛ ቦታዎችንና የመናፈሻ ቦታዎችን ዘግታለች። የሌሊት የሰዓት እላፊ ገደብንም ደንግጋለች። የኤልሳልቫዶር ፕሬዚደንት ናይብ ቡኬል የመንግስታቸው የእገዳ ትዕዛዝ ለ30 ቀናት እንደሚቀጥል አስታውቀዋል። ነገር ግን የቡኬል ትዕዛዝ ህገ መንግስታዊ አይደለም በማለት ትላንት የሀገሪቱ ዋና አቃቤ ህግ ክስ መስርተዋል። ቡኬል በበኩላቸው ስልጣናቸው በአገሪቱ የአስቸኳይ ጊዜ ሁኔታ ለማወጅ እንደሚፈቅድላቸው በትዊተር አስታውቀዋል። በቫይረሱ በሽተኞችና በሚሞቱት ሰዎች ብዛት በዓለም ደረጃ ቀዳሚ ቦታ የያዘችው ዩናይትድ ስቴትስ ቀስ በቀስ እገዳዎችን እያላላች ነው። በሀገሪቱ 1.5 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። 90,000 የሚሆኑት ደግሞ ህይወታቸውን አጥተዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞውን ፕሬዚደንት ባራክ ኦባማን ብቃት ያልነበራቸው ፕሬዚደንት ሲሉ ዘልፈዋቸዋል። የቀድሞ ፕሬዝዳንት ባራክ ኦባማ የወቅቱ አስተዳደር በኮሮና ቫይረስ መዛመት ላይ ያለውን አያያዝ ከነቀፉ በኋላ ነው ትራምፕ የዘለፏቸው። ኦባማ ባለፈው ቅዳሜ ለኮሌጅ ተመራቂዎች ባደረጉት ንግግር ይህ ዓለም አቀፍ ወረርሽኝ አሁን በስልጣን ላይ ያሉትን ሰዎች አሰራር አጋልጧል ብለዋል። በስም የተጠቀሱት ግን የለም። ፕሬዝዳንት ትራምፕ ስለ ጉዳዩ ሲጠየቁ ታዲያ ብቃት አልባ ፕሬዝዳንት ነው የነበሩት፣ ሌላ የምለው ነገር የለኝም ብለዋል። የፕሬዝዳንት ትራምፕ አስተዳደር የበሽታው መዛመት ሲጀምር ትኩረት ስላልሰጠበትና ችላ ስላለው የመዛመቱ መጠን እንዲባባስ አድርጓል በማለት የሚነቅፉት ብዙ ናቸው። አሁንም በሌላ ዜና ፕሬዝዳንት ዶናልድ ትራምፕ ከስራ ያስወጧቸው የውጭ ጉዳይ ሚኒስቴር ዋና ተቆጣጣሪ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የመስሪያ ቤቱ ሰራተኛን ለግል አገልግሎት ተጠቅመውባቸዋል የሚለውን ክስ ሲመረምሩ እንደነበር ስለ ጉዳዩ እውቀት ያላቸው የምክር ቤት ባለስልጣኖች ለዩናይትድ ስቴትስ የዜና ማሰራጫ አውታሮች ተናግረዋል። ሰራተኛው የውጭ ጉዳይ ሚኒስትሩ ውሻ እንዲያንሸራሽር ልብሳቸውን ከማጠቢያ ቤት እንዲያመጣ ለፖምፔዮና ለባለቤታቸው በምግብ ቤቶች ቦታ ማስያዝን የመሳሰሉ ተግባሮች እንዲፈጽም ታዟል ተብሏል። የዋሽንግተን ፖስት ጋዜጣና ኤምቢሲ ኒውስ የተባሉ የቴሌቪዥን ጣቢያ ትላንት ስለ ጉዳዩ ዘግበዋል። በሩ ነው። እስራኤል ከአንድ ዓመት በላይ ለሆነ ጊዜ አጣብቂኝ ውስጥ ከቆየች በኋላ አዲስ መንግስት ለመመስረት ችላለች። ነገር ግን በቀኝና በመሃል ፖለቲካ ጭቅጭቁን አላቆምም ተብሏል። የሀገሪቱ ምክር ቤት ትላንት አዲሱን መንግስት አጽድቋል። ቤንያሚን ነታንያሁ ለ18 ወራት በጠቅላይ ሚኒስትርነት ይቀጥላሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት V24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 10 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምፅ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። አንቀጾችን በተናጠል ከመመልከት ይልቅ የሕገ መንግስቱን መንፈስ መረዳትና እንደ አንድ ሰነድ መመርመር ለወቅታዊው የኢትዮጵያ ሁኔታ የተሻለ አማራጭ መሆኑን የሕገ መንግስት አርቃቂዎችና ምሁራን ተናግረዋል። የሕገ መንግስት ጉዳዮች አጣሪ ጉባኤ ምርጫው መተላለፉ የፈጠረውን ክፍተት በተመለከተ ከሕዝብ ተወካዮች ምክር ቤት በተላከው የሕገ መንግስት ትርጉም ጥያቄ ላይ የባለሙያዎችንና የአርቃቂዎችን አስተያየትም አዳምጧል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል።
ኢትዮጵያ ከመጪው መስከረም በኋላ ሊፈጠር ለሚችለው የስልጣን ክፍተት ህገ መንግስቱ መፍትሄ ሊኖረው እንደሚችል የህዝብ ተወካዮች ምክር ቤት አምኗል። እናም ትርጉም ያስፈልጋል በሚል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ትርጉም የተጠየቀባቸው አንቀጾች በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚገልጹ፣ በሌላ በኩል ደግሞ ጦርነትና የህዝብን ጤንነት አደጋ ላይ የሚጥል ሁኔታ ሲያጋጥም በስልጣን ላይ ያለው መንግስት የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። ለፌዴሬሽን ምክር ቤት ሙያዊ ሀሳብ የሚያቀርበው የህገ መንግስት ጉዳዮች አጣሪ ጉባኤ ታዲያ ወደ ስራ ገብቷል። ዛሬን ጨምሮ ለሁለት ቀናትም የህገ መንግስት ባለሙያዎችንና በማርቀቁ ሂደት የተሳተፉ ግለሰቦችን ሀሳብ አዳምጧል። በኮሮና ቫይረስ ወረርሽኝ ምክንያት የኢትዮጵያ አጠቃላይ ምርጫ መራዘሙ አሁን ያለው መንግስት የስልጣን ጊዜ ከሚያበቃበት ወቅት ጋር ተገናኝቷል። ባለሙያዎችና በማርቀቁ ሂደት የተሳተፉ ግለሰቦች እንዳሉት ከመስከረም በኋላ ኢትዮጵያን የሚመራው ማን ነው የሚለው ጥያቄ ምላሽ ህገ መንግስቱን በመተርጎም ይገኛል። የህገ መንግስቱ አርቃቂ ኮሚሽን አባላት ከነበሩት አንዱ አምባሳደር ታዬ ከስላሴ ይህንን ሀሳብ ካንጸባረቁት አንዱ ናቸው።
ማንኛችንም ነቢይነት አልነበረንም፣ ለወደፊትም ይኖረን አይመስለኝም። ያው ስጋ ለባሽ ስለሆን ክሊር በሆነ መንገድ ለማስቀመጥ ጥረት ተደርጓል። አሁን ያለው ፕሮሴስም የስልጣን ክፍተት ይፈጥራል የሚል እምነት የለኝም። ምክንያቱም በትክክል እንኳን ባናስቀምጠው ቅድም ከመጀመሪያውም ጥያቄ ጋር ተያያዥ ያለው ነው። ህገ መንግስቱ ውስጥ በትክክል እንደተተለመው አግባብነቱን ቅቡልነቱን ማሻሻል፣ መተርጎም፣ ማፍታታት፣ ማብራራት የሚችሉ አንቀጾች ተቀምጧል። የህገ መንግስት አጣሪ ጉባኤው እነዚህን ማፍታታት የሚችል ይመስለኛል። ስለሆነም ማንኛውም ህገ መንግስት ቫኪዩምን ኢንቪዜጅ አያደርግም። ከአቅም በላይ የተፈጠሩ ሁኔታዎች ካሉ ከአቅም በላይ የተፈጠሩ ሁኔታዎች ናቸው።
ለበርካታ ዓመታት በዩናይትድ ስቴትስ የኖሩትና ያስተማሩት የህግና የፖለቲካ ምሁር ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው ህገ መንግስቱን በመተርጎም መፍትሄ መፈለግ የተለመደ አሰራር መሆኑን አብራርተዋል። አሁን በስልጣን ላይ ያለው መንግስት አገሪቱን እየመራ ሊቀጥል የሚችልበት እድል እንዳለ ምን ያስረዱት?
ህገ መንግስት ራሱ ማለት ሰዎቹም ኖሩ አልኖሩም፣ ኢንስቲቱሽኑም ኖሩ አልኖረ የሚቀጥል ነገር ነው። ከህዝቡም ከሀገሪቱ ሁሉም ነገር የተያዙ ነገሮች ናቸው። ስለዚህ ጊዜው አልቆ የምክር ቤቱ በሰዓቱ ምርጫ ሳይደረግ ቢቀር የስራ አስፈጻሚ ይቀጥላል። ይህን የሚቀጥልበት ምክንያት ሁለት ነው። አንደኛ ህገ መንግስቱን በተቻለ መጠን ደግፎ ማቆምና ያን ህገ መንግስታዊ ስነስርዓት ማካሄድ ያስፈልጋል። ሁለተኛ ፓወር ቫኪዩም ሊፈጠር አይገባም። ምክንያቱም ፓወር ቫኪዩም ከተፈጠረ ወይም የስልጣን ባዶነት ከተፈጠረ ህገ መንግስቱ ራሱ ይወድማል ማለት ነው። ስለዚህ ህገ መንግስቱ ራሱን ላውድም የሚል ስሜትም ቃልም ሊኖረው አይችልም ብዬ ነው ማምነው። ስለዚህ ምርጫው ምንድን ነው? እንደዚህ ከሆነ ፓወር ቫኪዩም ከሌለ ወይም ይሄ መካኒካል የሆነ ኢንተርፕሬቴሽን ወስደን በህገ መንግስቱ ጊዜ ያልተፈጸመ ከሆነ ምርጫው ያ አካል ስልጣን ስለማይኖረው ሌላውም አካል ስልጣን አይኖርም የሚል ነገር አስተያየት ትክክለኛ አይደለም። ምክንያቱም እሱ የሚጋብዘው ምንድን ነው? ይህ ህገ መንግስታዊ እለዋለሁ አንታይ ካንስቲቱሽናል ለማለት ነው ነገር ነው የሚፈጥረው። ምክንያቱም ያ በማይኖርበት ጊዜ አናርኪ ነው የሚፈጠረው። ያ በሚፈጠርበት ጊዜ ብጥብጥና የበለጠ ጥፋት ነው የሚፈጥረው። ስለዚህ ህገ መንግስቱ የዚህን አይነት ክፍተትም ኖረ ቢባል ወይንም ጥያቄዎችን በግልጽ መንገድ አልመለስም ብለን ብናምንም የዚህ አይነት አውትከም ወይም የዚህ አይነት ሪዛልት ይሰጣል ብለን መገመት አንችልም። በአንቀጽ 54 ሆነ በ58 ጊዜያቱ ባይጠበቅም መንግስት መቀጠሉ አይቀርም።
በመጀመሪያው ቀን ውሎ ሐሳባቸውን ያካፈሉ የህገ መንግስት ምሁራንም የትርጉምን አስፈላጊነት አጉልተው ተናግረዋል። ይህንን ሐሳብ ካንጸባረቁት አንዱ ዶክተር ዘመላክ አይተነው ናቸው።
በማላስታውሰው የአሜሪካን ኬዝ ላይ አንድ ዳኛ ምን ብለዋል? There is no better way to misread the constitutional text than to follow pure textualism የሚል አባባል አለ። በቀጥታ እሱ ብቻ አፕላይ ዳይሬክት ቴክስቱ በመናየው ኦርዲነሪ ሚኒንጉ ብቻ አፕላይ ዳይሬክት ብሎ ኢንሲስት ማድረግ ከሱ የተሻለ ወይም የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው።
ሌሎች ምሁራንም ተመሳሳይ ሐሳብ አንጸባርቀዋል። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስኪካሄድ ድረስ አሁን ያለው መንግስት በስልጣን ላይ መቆየት እንደሚችል የገለጹም አሉ። የኢትዮጵያ ጠበቆች ማህበርና የኢትዮጵያ የህግ ባለሙያዎች ማህበር የደረሱበትን ድምዳሜ ያቀረቡት የህግ ባለሙያው ደበበ ኃይለ ገብርኤል ናቸው።
በእነዚህ ጉዳዮች ላይ ሶስት ማጠቃለያዎች ሰጥተናል። አንደኛው የህገ መንግስቱ አንቀጽ 54 እና አንቀጽ 58 ንዑስ 3 እንደዚሁም አንቀጽ 93 አሁን ሀገሪቱ የገጠማትን ችግር ያልታሰበ ችግር ሊፈታ በሚችል መልኩ ምሉ ሆነው ሊተረጎሙ ይገባቸዋል የሚል አቋም ላይ ደርሰናል። ሁለተኛው የደረስንበት አቋም እነዚህ ድንጋጌዎች የሚሰጠው ትርጉም አሁን በስልጣን ላይ ያለው ምክር ቤት ስራ አስፈጻሚው የኮቪድ-19 ችግር ተወግዶ ምርጫ እስኪደረግ እና ውጤቱ እስኪታወቅ ድረስ ሊቀጥል ይገባዋል የሚል አቋም ይዘናል። ሶስተኛው የኛ የደረስንበት መደምደሚያ በሚሰጠው ትርጉም ላይ ወረርሽኙ መወገዱ በጤና ጥበቃ ሚኒስቴር ማረጋገጫ ከተሰጠ በኋላ ምርጫው ከ6-9 ወር ባሉት ጊዜያት ውስጥ ወይም የምርጫ ቦርድ በሚያቀርበው ያጠረ የጊዜ ሰሌዳ መሰረት እንዲካሄድ እንዲሁም የምርጫ ውጤቱ በታወቀ በ2 ወራት ጊዜ ውስጥ አሁን በስራ ላይ ያለው የህዝብ ተወካዮች ምክር ቤት ስልጣን እንዲያበቃ ተደርጎ የህገ መንግስቱ አንቀጽ 58 ሊተረጎም ይገባዋል ብለናል።
በመቀጠል ደግሞ የጤና ሚኒስቴርንና የምርጫ ቦርድን አስተያየት እንደሚያዳምጥ የህገ መንግስት ጉዳዮች አጣሪ ጉባኤ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Yes. እስክንድር ፍሬው ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁ። ከአድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ በአንድ ቀን ውስጥ ለኮሮና ቫይረስ የተጋለጡ ሰዎች ከፍተኛውን ቁጥር ዛሬ መዘገበች። ባለፉት 24 ሰዓታት ለ1775 ሰዎች የላብራቶሪ ምርመራ ተደርጎ 35 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስትሯ ዶክተር ሊያ ታደሰ በፌስቡክ ገጻቸው ላይ አስታውቀዋል። ቫይረሱ የተገኘባቸው ሰዎች ሙሉ በሙሉ ኢትዮጵያውያን ሲሆኑ አብዛኞቹ የአዲስ አበባ ከተማ ነዋሪ ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ኮቪድ-19 እየተስፋፋ በመምጣቱ ኢትዮጵያውያንና ኢትዮጵያ ውስጥ የሚኖሩ ሁሉ ለአፍታም ሳይዘናጉ የወጡትን መመሪያዎች አጥብቀው እንዲተገብሩ ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል።
ኮሮና ቫይረስ ኢትዮጵያ ውስጥ ከታየ አንስቶ ላለው ጊዜ ዛሬ ተመዘገበው ከፍተኛው መሆኑን የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ በፌስቡክ ገጻቸው አስታውቀዋል። ለቫይረሱ መጋለጣቸው ዛሬ ከተረጋገጠ ውስጥ እድሜያቸው ከ15 እስከ 78 የሆነ 18 ሴቶችና 17 ወንዶች ናቸው። ሁሉም ኢትዮጵያውያን ሲሆኑ 29ኙ የአዲስ አበባ ነዋሪዎች፣ አንደኛው የውጭ ሀገር የጉዞ ታሪክ ያለውና የድንበር ተሻጋሪ አሽከርካሪ፣ 23ቱ በቫይረሱ ከተያዘ ሰው ጋር ግንኙነት የነበራቸው እንደሆኑ ተገልጿል። አምስቱ ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ እንዳልነበራቸው የተነገረ ናቸው። በተጨማሪም አንድ ሰው ከኦሮሚያ ክልል ድንበር ተሻጋሪ አሽከርካሪ፣ 4 ሰዎች ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ እንዲሁም አንድ ሰው ከአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ ለይቶ ማቆያ ውስጥ መሆናቸው ታውቋል። ተጨማሪ 3 ሰዎች ደግሞ የተሻላቸው ሲሆን ከኮቪድ-19 የህመም ስሜት የወጡ ሰዎች ቁጥርም 116 መድረሱን ሚኒስትሯ ገልጸዋል። ሚያዝያ 27 ቀን 2012 ዓ.ም በተሰጠ መግለጫ በኮቪድ ምክንያት ህይወታቸው ካለፉት የ75 ዓመት አዛውንት ጋር ንክኪ ነበራቸው በሚል 25 ሰዎች ተለይተው ክትትል ሲደረግላቸው ከቆየ በኋላ በተደረገላቸው ምርመራ 5ቱ ላይ ቫይረሱ መገኘቱን ሚኒስትሩ አመልክተዋል። ዛሬ ቫይረሱ ከተገኘባቸው ውስጥም 22ቱ ያኔ ከተጠቀሱት 5 ሰዎች ጋር የቅርብ ንክኪ ነበራቸውና ክትትል ላይ ከነበሩ 94 ግለሰቦች መካከል እንደሆኑ አስረድተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ትናንት ግንቦት 9/2012 ዓ.ም ባስተላለፉት መልእክት ያደጉ ሀገራት በቫይረሱ ክፉኛ መጠቃታቸውን ጠቅሰው ሀገሮቹ በፍጥነት እርምጃ ባለመውሰዳቸውና የቫይረሱን መዛመት ለመግታት ፖሊሲዎችን ተግባራዊ ባለማድረጋቸው እንደሚጸጸቱ አመልክተዋል። ይህ ለእኛ ትልቅ ትምህርት ነው ያሉት ጠቅላይ ሚኒስትሩ ቫይረሱን መከላከል የሚያስችል ክትባት እስካሁን ባለመገኘቱ ሊወሰዱ የሚገቡ የመከላከያ እርምጃዎችን አብራርተዋል። ከነዚህ መካከል አካላዊ ርቀትን መጠበቅ፣ እጆችን ቶሎ በመታጠብ በንጽህና መያዝ፣ የአፍና የአፍንጫ መሸፈኛ በአግባቡ መጠቀምና ህዝቡ ለተወሰነ ጊዜ እቤት የሚቆይበትን ደንብ ተግባራዊ ማድረግን እንደሚጨምርም አብራርተዋል። ኢትዮጵያውያንና ኢትዮጵያ ውስጥ የሚገኙ ሁሉ ለአፍታም ሳይዘናጉ የወጡትን መመሪያዎች አጥብቀው እንዲተገብሩም ጥሪ አቅርበዋል። ከዚህ ጋር ተያይዞ ሰሞኑን ቫይረሱ እንደ አዲስ ከታየባቸው አካባቢዎች መካከል ከአዲስ አበባ በ80 ኪሎ ሜትር እንዲሁም ከአምቦ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘው የምዕራብ ሸዋ ደንዲ ወረዳ ግንጭ ከተማ አንዷ ነች። ግንቦት 8 በተደረገ የላብራቶሪ ምርመራ ለቫይረሱ መጋለጣቸው የተረጋገጠ 19 ሰዎች መካከል የ38 ዓመት ሴትና የ16 ዓመት የሚያሳድጓት የእህታቸው ልጅ መሆናቸውን የምዕራብ ሸዋ ዞን ጤና መምሪያ ኃላፊ አቶ ተስፋዬ በየነ ገልጸዋል። ሁለቱም የውጭ ሀገር ጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ የሌላቸው መሆናቸውን ኃላፊው ገልጸዋል። በተጨባጭ ባገኘነው መረጃ መሰረት የዚህ ቤተሰብ መኖሪያ ቤት ለመንገድ ቅርብ ነው። ከሴትየዋ ጋር ያለችውን ልጅም ስንመለከት ከስራዋ ባህሪ የተነሳ በየቀኑ እንቅስቃሴ ታደርጋለች። ለአብነትም ሱቅ፣ ገበያና የመሳሰሉት ቦታዎች ትሄዳለች። ይህ ከተማ ለምዕራብ ሸዋ ወረዳዎችም ሆነ ከተሞች ማዕከል ነው። ወደ ወለጋ የሚሄድ ትልቁ የአስፋልት መንገድን በጊንጪ ውስጥ ነው የሚያልፈው። ያ ማለት ለአዲስ አበባ ከተማም ቅርበት ያላት ከተማ ናት። ስለዚህ የውጭ ሀገር የጉዞ ታሪክ ስለሌላቸውና በኮሮና ቫይረስ ከተያዘ ሰው ጋርም ንክኪ ስለሌላቸው ብቻ ቫይረሱ ሊይዛቸው አይችልም ማለት አንችልም። ሁለቱም ሰዎች በአሁኑ ጊዜ በጉደር የመጀመሪያ ሆስፒታል የሕክምና ክትትል እየተደረገላቸው ሲሆን ሁኔታቸው አስጊ ያለመሆኑን አቶ ተስፋዬ ተናግረዋል። ከእነርሱ ጋር ንክኪ የነበራቸው 38 ሰዎችም በአምቦ ለይቶ ማቆያ ውስጥ ሲሆኑ የ33 ሰዎች የመጀመሪያ ምርመራ ላቦራቶሪ ውጤት ከቫይረሱ ነፃ መሆናቸውን ማረጋገጡን አስታውቀዋል። የአምስቱ ሰዎች ናሙና ገና ዛሬ የተላከ በመሆኑ የምርመራ ውጤቱን በመጠባበቅ ላይ መሆናቸውን ኃላፊው ገልጸዋል። ጉደር የመጀመሪያ ሆስፒታል ሌሎች አገልግሎቶችን ሙሉ በሙሉ በማቆም ኮቪድ-19ን ለማከም የሚያስፈልጉ የሕክምና መሳሪያዎችን ማሟላታቸውንና 87 አልጋዎችንም ማዘጋጀታቸውን ኃላፊው ተናግረዋል። በዚህ ዙሪያ ማለትም የውጭ ሀገር የጉዞ ታሪክና ንክኪ የሌላቸው ሰዎችን ተጋላጭነት እየጨመረ መምጣቱን በተመለከተ የኢትዮጵያ ጤና ሚኒስቴር የኮሚኒኬሽንስ ዳይሬክተር የሆኑት ዶክተር ተገኔ ረጋሳን አነጋግረናቸው ነበር።
ከተያዙት ውስጥ የውጭ የጉዞ ታሪክ የሌላቸው እና ፖዘቲቭ ነው የተገኙ። እንደገና የማጣራት ስራ፣ የክትትል የማድረግ ስራ ይሰራል። የመጀመሪያ ሪፖርት ፖዘቲቭ ነው የኮሮና ቫይረስ ተገኝቶባቸዋል ብሎ ሊወጣ ይችላል። ከዛ በኋላ ግን ይሄ ያለቀለት ነው ማለት አይደለም። መለከታቸው አካላት፣ ክልሎች፣ የአካባቢው አስተዳደር፣ የጤና ባለሙያዎች፣ ቤተሰቦች ከማን ጋር እንደተገናኙ፣ የት እንደሄዱ፣ የት አካባቢ ከዚህ በፊት ሄዶ እንደሆነ ከቦታ ቦታ ተንቀሳቅሶ ሊሆን ይችላል። ከዚህ ጋር ተያይዞ ቫይረሱ ያለባቸው ሰዎች ጋር ተገናኝተው ሊሆን ይችላል። የመጀመሪያ ሪፖርት ነው እንደዛ ያሳየው። ስለዚህ ምንድን ነው የምናደርገው? እኛ ቲምን አዋቅረን ወደ አካባቢው ልከናል። ለምሳሌ አሁን የዲንቺ የጠየቀኝ አሁን የእኛ ቲም ከክልል ከኦሮሚያ ክልል ጤና ቢሮ ጋር ከተውጣጣው ቡድን ጋር ሆኖ እዛ ኢንቨስቲጌት እያደረገ ነው ያለው። ተጨማሪ የማጣራት ስራዎችን እየሰራ ነው ያለው። ማለት በአካባቢ በአካል ተገኝቶ ይሄ ቡድን የመጨረሻው ሪፖርት ያመጣልናል፣ እያጣራ ነው ማለት ነው።
ጥሩ። አዳዲስ ቦታዎች ላይ ላላስፈላጊ ስጋት፣ ለተለያዩ ጭንቀቶች ሊጋለጡ ይችላሉ እና በተለይ ቫይረሱ በአዲስ መልክ የሚታይባቸው ቦታዎች ላይ ያሉ ሰዎች ወይም የማህበረሰብ ክፍሎች ምንድን ነው ማድረግ ያለባቸው?
ይህ በሽታ ባህሪው እንደምታየው አንድ አካባቢ ላይ ተወስኖ የሚቀር አይደለም። ዓለምን በሙሉ ያዳረሰ ቫይረስ ነው። ስለዚህ አሁን አዳዲስ ቦታዎች ላይ ሊታይ ይችላል፣ ሊከሰት ይችላል። እኛም የመመርመር አቅማችንን እያሰፋ ነው። ከጊዜ ወደ ጊዜ እየጨመረ ነው ያለው። እስከ 5000 በቀን የማየት አቅሙ ፈጥረን ከፈጠርን ቆይተናል። ግን የተለያዩ ማነቆችን እየፈታን እስከ 4000 እና ከዛ በላይ አሁን ማየት ችለናል በአንድ ቀን ውስጥ። ሰው በዚህ ይህ ምርመራ እየሰፋ በሄደ ቁጥር የቤት ለቤት አሰሳው አለ በየቦታው በክልሎችም በአዲስ አበባም እየተሰራ ያለው። ከዛ ጋር ተያይዞ አዳዲስ ቦታዎች ላይ የምናገኛቸው ውጤቶች ሊኖሩ ይችላል። ሶ ዋናው ምንድን ነው? አዲስ አበባ ላይ ነው ከተሞች ላይ ብቻ ነው ብሎ መዘናጋት ፍጹም ስህተት ነው እና አደጋም አለው እና እያንዳንዱ ገጠርም ያለው ትንሽ ከተማ ላይም ያለው ህብረተሰብ፣ በትልቅ ከተሞችም ያለው ማንኛውም ዜጋ በጣም ጥንቃቄ ማድረግ ያስፈልጋል። ይህን በሽታ ልንቆጣጠርና ልንከላከል የምንችለው እያንዳንዱ ዜጋ አስፈላጊ የሆኑ እርምጃዎችንና ጥንቃቄዎችን ከወሰደ ብቻ ነው። በመዘናጋት እዚህ አካባቢ አልደረሰም፣ እዚህ አካባቢ አልተሰማም፣ ጭንጭንታውም የለም፣ ውጤቱም አልታይም የሚል የመዘናጋት ሁኔታ በጣም አደገኛ ስለሆነ የትኛውም አካባቢ በጣም ጥንቃቄ ማድረግ ያስፈልጋል የሚል መልእክት ነው ያለኝ።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል ነው የምናልፈው። በትግራይ በመቀሌ ከተማ 05 ተብሎ በሚጠራው አካባቢ ተሰብስበው በነበሩ ወጣቶችና በፖሊስ መካከል በተፈጠረ ግጭት የአንድ ሰው ሕይወት አለፈ። የዓይን እማኞች ለአሜሪካ ድምፅ እንደተናገሩት የወጣቱ ሕይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤት የሚሆን ሌሎች ከሚመለከታቸው መንግስታዊ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ሙልጌታ ጽብሀ ስለነበረው ሁኔታ የዓይን እማኞችን አነጋግሮ ተከታዩን ዘገባ ልኮልናል።
ትናንት እሁድ ከቀትር በኋላ 8 ሰዓት አካባቢ በትግራይ ክልል መቀለ ከተማ 05 ተብሎ በሚጠራ አካባቢ ግድያው በተፈጸመበት አካባቢ ከነበሩ ወጣቶች አንዱ ዮናስ ተፈራ ነው። ወጣቶቹ ጠላ ገዝተው በመንደራቸው በሚገኝ ዛፎች በሚበዙበት አካባቢ ተቀምጠው እየተጫወቱ በነበሩበት ጊዜ ሁለት ፖሊሶች መጥተው እንዲበተኑ እንዳዘዟቸው ዮናስ ያብራራዋል።
ተሰብስበን 13 ልጆች እንሆናለን። ቁጭ ብለናል። አካባቢው ስፖርት የምንሰራበት ቤት እና ከቤታችን ቢያንስ 12 ሜትር ይበቃል ነገር ከተከሰተበት እና ከኛ ቤት ርቀት ማለት ነው። እና መጥቶ ተነሷለን፣ አንነሳም፣ ለምን የያዝነውን ጠላ እንጨርስ እና እንነሳለን አንጂ ከዛ በኋላ መጣና አነጋግረን እናንተ ሄዱ አለን እና መጥቶ እስከምናስረዳው ሁሉ እድል አልሰጠንም። እኔ እንዴት ብዬ እንደምገልጽልህ እኔ እንጃ። ቃላቶች ያጥሩኛል እና ብቻ ከአንድ ህብረተሰብ ፖሊስ ያጋጥማል ብዬ አላስብም። እንኳን ህግ እኛ እንዲጠብቅ ተመርቆ እንደር ጠባቂ ተብሎ ከተራ ሰው ራሱ እንደዚህ ነገር አይፈጠርም።
በጊዜው በግድያ የሚጠረጠረው ፖሊስ በእጁ ትጥቅ እንዳልያዘ የተናገረው የኗስ ከባልደረባው ተቀብሎ ነው የፈጸመው ይላል።
ጥይቱን አቀባበለ። ርቀት ጋር 3 ሜትር ምን ይሆነናል። ከጓደኛው ነው የተቀበለው። ሁለተኛውን የእሱ የፖሊሱ አባል ማለት ነው ስጉላ ይዞ ነበረ በሰዓቱ። ልጁንም በሰላማውን ፖሊስ ጣቢያ አቅርበነዋል ነው የፖሊሱ ጓደኛ። በስርዓት ነው በሰዓቱ ሌላ እርምጃ መውሰድ እንችል ነበረ ግን ለምን ይሄ ይሆናል ብለን ነገደለው ነው እየተሯሯጥ ሄድ ነው። አንተንም አቃጥልሃለሁ ብሎ በቃ አቀባበለ። የሰው ልጅ 2 ሰከንድ እድል አይሰጥም እንዴ? አሮ ወንድማችንን ገደለው ብለን ስንከተል የህንድ ፊልም ነው የሚመስለ እንጂ እዚህ ሀገር ሰላም በሆነበት ሀገር ላይ መቀሌ ላይ ይሄ ነገር ይፈጠራል ብለ በህልምህም አታስበውም። እንኳን በተግባር ማለት አስፋልት ላይ እየተኮሰ ነው የሚሄደው። እኛ እየተሯሯጥ እንሄዳለን። በባጃጅ ዘኑ እንዞራለን። መጨረሻ ላይ አይደር ላይ ሲደርስ አንድ ትይስ ሲቀረው ልክ ወደሆነ ፎቅ ገባና ከዛ ጋር ልዩ ኃይል መጣ።
ሌላው በቦታው እንደነበረ የሚገልጸው የአይን እማኝ አብርሃም ገብረ ማርያም
ተሰባስበን ጠዛምታዊ ነገር ይዘን ጭብለን ስንጨዋወት ነበር። ኮካስ መልስ የጠጣ አባል መጣ ወደኛ ና ለምን ትሰበስባላቸው አለን። አይ በቃ ስንበታተን ነው ብለን እነሳ ስንል ፖሊሱ ወደ ዘዋር ሟቹ ዞሮ ለምን ይቀራረራልናም ብሎት ምን ሳይናገር ልጁ እናንተማ ደሳሉ በሚል ብሎ ቀጥታ ነው የተኮሰው ጥይቱ። እኛም አብረን እንደነበርነው በጣም ደነገጥን። እናም ሁላችንም ቆመን ስናየው ልጁ ሊያመልጥ ሲል ተከታትለን እዛ ዜሮ ሰዎች የሚባል አካባቢ እዛ እየተኮሰ ወደ እኛም እየተኮሰልን እኛም እያሯሯጥ ነው በጎን በጎን ተከታይን የሆነ አካባቢ ስንይዘው እዛ ሰፈር አካባቢ ደግሞ እሱ የሞተበት ቦታ አካባቢ ደግሞ ቀጣል ማረጋጋት ምናምን ብሎ በመታይደች ሌላ ሰው ተከስቶ ነው 2 ሰዎች የተጎዱት።
የአይን እማኞቹ እንደተናገሩት የወጣቱ ህይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት እንደደረሰ ተናግረዋል። ሟቹ የ23 ዓመት ወጣት ሲሆን የ3 ዓመት ህፃን ልጅ እንዳለችውና እንዲሁም በአሁኑ ጊዜም ባለቤቱ እርጉዝ መሆኗን አብርሃም ይናገራል።
በቀን ሰራተኛ ነበር ራሱ የሚያስተዳድረው አቢስኒያ በብረት ማቅለጫ የሚባለው። እናም አንድ ህፃን ልጅ የ3 ዓመት ህፃን ልጅ አለችው። እናም እርጉዝ ሚስት መልክ በጣም አሁን ተዳክማለች በሽታዋ አንትን ብዛት ሲሆን የሚገርም ሁኔታ ደህና የሚባል ልጅ ነበረ ከፖሊስ ጋርም ምንም ጋርም ምክክም አልነበረውም። ስንት ሰዎች አሉ እንደዛ ግን ደሱ አይነት ጊዜ አልነበር ይሻይናል።
በግድያው የተጠረጠረው ፖሊስ በአሁኑ ጊዜ በቁጥጥር ስር መዋሉን ያገኘነው መረጃ ያሳያል። ተጨማሪ መረጃ ከከተማው ፖሊስ ጽህፈት ቤትና ሌሎች የመንግስት ስራ ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። በአሁኑ ጊዜ ጉዳት ደርሰባቸው በመቀለ አይደር ሪፈራል ሆስፒታል ተኝተው እየታከሙ ያሉት 2 ወጣቶች ያሉበት ሁኔታ ለማወቅ ወደ ሆስፒታሉ አምርተን አንዱ በከፍተኛ የህሙማን ክትትል የሚደረግበት ክፍል ወይም ደግሞ አይሲዩ ገብቶ እየታከመ መሆኑን ሌላኛው ደግሞ በድንገተኛ የህሙማን ክፍል እየታከመ እንደሚገኝ ለማረጋገጥ ችለናል። የኮሮና ቫይረስ ወረርሽኝ ተከትሎ በትግራይ ክልል የታወጀው አስቸኳይ ጊዜ አዋጅ ለማስፈጸም በማለት የሚንቀሳቀሱ ፖሊሶች በትግራይ ክልል ግድያ ሲፈጽሙ ይህ ለ2ኛ ጊዜ ነው። ባለፈው መጋቢት ወርም በትግራይ ማዕከላዊ ዞን ናዕደር ዓዴት ወረዳ ፖሊስ በአስቸኳይ ጊዜ አዋጅ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰው ጥይት የአንድ ወጣት ህይወት እንዳለፈ ከዚህ በፊት መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም።
ሙልጌታ ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጎቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ለኮሮና ቫይረስ የሕክምና አገልግሎት በቀድሞ የሚሊኒየም አዳራሽ ከ1100 በላይ አልጋዎች ተሟልተው ዝግጁ መሆናቸውን የጤና ሚኒስቴር ገለጸ። የዓለም አቀፍ ግብረሰናይ ስራዎችን የሚያስተባብረው ሮተሪ ክለብ ከ2 ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶች ድጋፍ ለማዕከሉ አበርክቷል። ሙክታር ጀማል ዝርዝር አለው።
ሳባ ምዕራብ ከሮተሪ ታይዋን ታይፕ ሲኒዩ አብረው በመሆን ነው ኮቪድ-19ን ለመከላከልና ለማከም እንዲያገለግሉ የተለገሱ ቁሳቁሶች ከሁለት ሚሊዮን በላይ ወጪ የሚገመቱ ከ1500 በላይ መሆናቸውን የምዕራብ አዲስ አበባ ሮተሪ ክለብ ፕሬዚዳንት ኢማኑ ዱሪ ገልጸዋል።
$16,000 ለክሪቲካል ሜዲካል ኢኩዊፕመንት ለቬንቲሌተር እና ለኢመርጀንሲ ኦክሲጅን አክሰሰሪስ የሚሆን ከቻይና እና ከአሜሪካ የሚመጣ አለ። የቀረው ወደ $50,000 አሎኬት ያደረግነው የተደረገው እና የተገዛው 1550 ፕሮቴክቲቭ ስክራፕ 16 ታብሌት ከሲም ካፓቢሊቲ 10 ኦክሲጅን ሲሊንደር 10 ኦክሲጅን ሬጉሌተር ከፍሎሜተር ኤንድ ሂዩሚዲፋየር እና 10 ፕሬሸር ሬጉሌተር ዊዝ ዳብል ማኖሜተር ነው። እጃችን ላይ ያለውን ዛሬ ለማስረገብ የመጣ ነው። እሱን ነው
የተበረከቱትን የህክምና መሳሪያዎች የተቀበሉት የጤና ሚኒስትሯ ዶክተር ሊያ ታደሰ። እርዳታው በሚሊኒየም አዳራሽ ለተዘጋጀው ሚሊኒየም ሜዲካል ሺፍት ሆስፒታል የሚውል መሆኑን ገልጸዋል። የተለገሰው እርዳታ የኮሮና ቫይረስ የህክምና ማዕከሉን የበለጠውኑ ለማጎልበት የሚያገለግል መሆኑንም ነው የተገለጸው። የኮቪድ-19ን ለመከላከል የሚደረገው ጥረት መሰል የግብረሰናይ ድርጅትና ግለሰቦች በተመሳሳይ ድጋፋቸውን አጠናክረው እንዲቀጥሉ ጥሪ ያቀረቡት ዶክተር ሊያ ሮተሪ ክለብ አዲስ አበባ ምዕራብ ላደረገው ድጋፍ አመስግነዋል።
ቼናይ ደ ትልቅ ሆስፒታል 1000 አሁን በዚህ ሰዓት 1100 አካባቢ አልጋዎችን የያዘ ሆስፒታል ለማዘጋጀት የብዙዎችን እገዛ የብዙዎችን ርብርብ የሚፈልግ ነው። ሮተሪ ክለብ የአዲስ አበባ ወይም አዲስ አበባ ዌስት ሮተሪ ክለብና ሌሎች የተወሰኑ ሌላ ሀገራት ላይ ያሉ በታይዋን በአሜሪካም ያሉ የተወሰኑ ክለቦች አስተባባሪነት የተሰጠውን ድጋፍ በመረከባችን በጤና ሚኒስቴር ስም ሁላችሁንም ለማመስገን እወዳለሁ። በተጨማሪም ቀጣይ ደግሞ ከዚህም ሆስፒታል ውጭ ላሉ ለሌሎችም ሆስፒታሎች ጽኑ ህሙማን ጋር በተለይ በተያያዘ ለሚደረጉት ዝግጅቶች ተጨማሪ ድጋፍ እንደሚያመጡ ገልጸውልናል። የዛሬው ድጋፍ እስከ 2.2 ሚሊዮን ብር የሚደርስ ድጋፍ ነው። በዚህ በኮቪድ-19 ወረርሽኝ ጊዜ በጣም ፈታኝ ጊዜ ውስጥ ነው ያለ ነው። ነገር ግን ከዚህ ስናልፍ ከዚህ ስንሻገር የተሻለ ነገር ይዘን የምንወጣበት አጋጣሚ እንደሚሆን ተማምናለሁ። ትብብሩን በዚሁ እንዲቀጥል እያገዛችሁ ያላችሁ ጥሉ እንድታጠናክሩ አሁንም ጥሬን እያቀረብኩ ሁላችሁንም አመሰግናለሁ።
አዲስ አበባ ምዕራብ ሮተሪ ክለብ እንደገለጸው ተጨማሪ እርዳታ ቁሳቁሶች፣ የኦክሲጅን መቆጣጠሪያ መሳሪያዎችና የጽኑ ህሙማን ማቆያ የሚያገለግል አጋዥ መተንፈሻዎች ወይንም ቬንቲሌተር ከውጭ ተገዝተው ወደ ኢትዮጵያ መምጣት ላይ ይገኛሉ። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በሞዛምቢክ የጭነት መኪና ጀርባ ላይ ባለ ኮንቴነር ውስጥ ተቆልፎባቸው ለሞት ከተዳረጉት 64 ኢትዮጵያውያን መካከል በሕይወት የተረፉት 11 ሰዎች ባለፈው አርብ ወደ ሀገራቸው ተመልሰዋል። ሲሞን ማርክስ ከአዲስ አበባ ያደረሰንን ሪፖርት ስመኝሽ የቆየ ታቀርበዋለች።
የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ህይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሃል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ህይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት 200 ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ያገኘው በሚችለው የእርሻ ስራ ላይ መሰማራት እንደሆነ ያስረዳል።
ከእግዚአብሔር ይመስገን ያው ደስታ ነው የሚሰማኝ። ያው ቤተሰቦችም ያው ደስ ብሎን እንደዚህ ኢትዮጵያኖች ያው ወንድማሞች አንይ ሞቱት ያው ጤና መምጣታችን በጣም እያዘነን መጥነው ስልሰረስ ሲመጣ ሰራተን መጥፋችን በጣም ያው እያመሰገንኩ ነው የሄደው። ከዚህ በኋላ ደግሞ እያመሰገን መኖርም ይፈልጋለሁ።
11 ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ ዕለት ወደ ሀገራቸው እንዲመለሱ ተደርጓል። ከተረፉት መሃል 3ቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት 78 ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለስልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር።
ያው ከባድ ሁኔታ እኛም ሞዛምቢክ ከደረሰን በኋላ ምንሽት ወለት ተኩል አካባቢ ነው እዛ ካውንትሪን ተገበነው እና በግድ ነው ለመግባትም ይመችት ይጓደኛ አይደለም እና ያ ባዱልዳ ሲመጣ በግድ ነው የገባነው። እኛ እዛ ሳንገባ በፊትም የተጎዱት አሉ።
በጉዳዩ ላይ የኢትዮጵያ ፌደራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይህን ህገወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ።
The network is huge, it's beyond Ethiopia. There are a lot of smugglers along the journey, so that kind of government to government cooperation is extremely important.
ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገወጥ አዘዋዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገወጦች በመርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው።
ወይዘሮ ሳራ አክለውም ከ110 ሚሊዮን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የስራት ኢትዮጵያውያን ቁጥር መብዛት የህገወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ።
ባልደረባችን ሲሞን ማርክስን እና ስመኝሽን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኬንያ ከታንዛኒያ እና ሶማሊያ ጋር ያላትን ድንበር በኮቪድ-19 ምክንያት መዝጋቷን አስታወቀች። የኬንያ መንግስት በአካባቢው እየተዛመተ የመጣውን የኮቪድ-19 ወረርሽኝን ለመቆጣጠር ከሶማሊያ እና ከታንዛኒያ ጋር ያላትን ድንበር ዝግ መሆኑን አስታውቋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ድንበሮቹ ከባለፈው ቅዳሜ ጀምሮ መዘጋታቸውን ገልጸው ታውጆ በስራ ላይ ያለው ሰዓት ላፊም በሶስት ሳምንት መራዘሙን ይፋ አድርገዋል። ገልሞ ዳዊት ተጨማሪ ዘገባ አለው።
ባለፈው ቅዳሜ የአገሪቱ ፕሬዝዳንት ኡሁሩ ኬንያታ ኬንያ ከሶማሊያ እንዲሁም ከታንዛኒያ ጋር በምትጋራቸው ብሔራዊ ድንበሮች በኩል ወደ ኬንያ ከገቡት 43 ሰዎች በኮሮና በሽታ የተጠቁ በመሆናቸው ድንበሮቹ ተዘግተዋል። የኬንያ ብሔራዊ አደጋ መከላከል ኮሚቴ በሰጠኝ ምክር መሰረት የሚከተለውን ትዕዛዝ አስተላልፍ ያለው ብለዋል ፕሬዝዳንት ኬንያታ።
And out of the territory of the Republic of Kenya through the Kenya-Tanzania international border with effect from midnight tonight, Saturday the 16th May 2020.
ከዛሬ ሜ 16 2020 ምሽት ጀምሮ ከታንዛኒያ ኬንያ ለማቀፍ ድንበር ወደ ኬንያ እንዲሁም ከኬንያ ወደ ታንዛኒያ የሚደረግ የሰዎችና የመጓጓዣ አገልግሎቶች መቆማቸውን አሳውቃለሁ። በተመሳሳይም በኬንያ ሶማሊያ ለማቀፍ ድንበር በኩል ወደ ኬንያ እንዲሁም ከኬንያ ወደ ሶማሊያ የሚደረጉ የሰዎች እንቅስቃሴና የመጓጓዣ አገልግሎቶች ተቋርጠዋል ብለዋል ኬንያታ።
There shall also be a cessation of movement of persons into and out of the territory of the Republic of Kenya through the Kenya-Somali international border.
President Kenyatta ግን የተላለፈው ትዕዛዝ የጭነት ማመላለሻ አሽከርካሪዎችን አይመለከትም ብለዋል። ባለፈው ሳምንት ብቻ ኬንያ ከሁለቱ ሀገሮች ጋር ባላት ድንበር ወደ ኬንያ ለማቋረጥ ሲሉ ከተመረመሩት 78 ሰዎች የቫይረሱ ተጠቂ በመሆናቸው ወደ ኬንያ እንዳይገቡ አድርገናል ብለዋል። ፕሬዝዳንቱ የጭነት መኪና አሽከርካሪዎች ግን ተመርምረው ውጤታቸው ከኮቪድ ነጻ ከሆኑ ወደ ኬንያ እንዲገቡ ይፈቀድላቸዋል ተብሏል። ኬንያ ታክለው የበሽታው መስፋፋት ለመቆጣጠር በመላው ኬንያ የታወጀው ሳትላፊ ከናይሮቢ እንዲሁም ኮቪድ-19 እንደተስፋፋባቸው ከተነገረው ሌሎች የኬንያ ግዛት አስተዳደሮች ሰዎች እንዳይወጡ የሚያግደው ድንጋጌ በሶስት ሳምንታት መራዘሙን ገልጸዋል። ፕሬዝዳንት ኬንያታ በቅዳሜ ንግግራቸው ኬንያ ከኢትዮጵያ ጋር ስላላት ድንበር የተናገሩት የለም። ነገር ግን በኬንያ በፖለቲካ ነክ ዘገባዎች የሚታወቀው ዘ ስታር የተሰኘ የኬንያ ጋዜጣ ኬንያ በሽታውን ለመቆጣጠር ከኢትዮጵያ እንዲሁም ከደቡብ ሱዳን ጋር ያላትን ድንበሮች በሙሉ መዝጋት አለባት የሚል አምድ አስነብቧል። ዛሬ የኬንያ ጤና ሚኒስቴር በኬንያ 25 ሰዎች የቫይረሱ ተጠቂ መሆናቸው በመርመራ ማረጋገጡን ያሳወቀ ሲሆን ሌሎች 23 ሰዎች ደግሞ አገግመው ከማቆያ ወደ ህብረተሰቡ መቀላቀላቸውን አብስረዋል። ኮቪድ-19 ባለፈው መጋቢት 7 መጀመሪያ በአንድ ኬንያዊት ላይ መገኘቱ ከተነገረበት ዕለት አንስተው በኬንያ 50 ሰዎች በበሽታው ህይወታቸውን አጥተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። ያስተናግደኝ እስከ ምሽቱ 4 ሰዓት አብራናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የደቡብ አፍሪካ ባለስልጣኖች የሰዓት እላፊና የእንቅስቃሴ ገደቦች በህዝብ የብጣኔ ሀብት እንዲሁም በስነ ልቦና ላይ ጫና ማሳደራቸውን በሚገባ ይረዳሉ። ነገር ግን በጤና ላይ የተደቀነው አደጋ ይብሳል በሚል በውሳኔያቸው መጽናቱን ዘገባ አዳነች ፍሳህዬ ታሰማናለች።
የደቡብ አፍሪካ ባለስልጣኖች የሰዓት እላፊና የእንቅስቃሴ ገደቦች በህዝቡ ላይ የገንዘብና የአእምሮ ጤንነት ጫና ማሳደራቸውን በሚገባ ይረዳሉ። ነገር ግን በጤና ላይ የተደቀነው አደጋ ይብሳል በሚል በውሳኔያቸው ላይ መጽናታቸው ታውቋል። ዲሞክራሲያዊ ህብረት የተባለው ተቃዋሚ ፓርቲ መሪ ጆን ስቲን ሆሰን በገዢው የአፍሪካ ብሔራዊ ኮንግረስ ላይ ትንኳሽ ነጥቦች ሰንዝረዋል። አሁን እኛን የገጠመን የኮቪድ-19 ቀውስ ሳይሆን የመዘጋት ቀውስ ነው። በተለይም የአፍሪካ ብሔራዊ ኮንግረስ እገዳ ቀውስ ነው። ከባድ እገዳ የሚቀጥልበት ምክንያት አይኖርም። መንግስትም የሚያቀርበው ምክንያት የለውም። እገዳዎቹን መቼ ማላላትና ማጥበቅ እንዳለባቸው እነሱ ራሳቸው ያውቁም ይላሉ የዲሞክራሲያዊው ህብረት ተቃዋሚ ፓርቲ መሪ። በአሁኑ ወቅት በመጠኑ እንዲቀንስ የተደረገው የአምስት ሳምንታት እገዳ ዓላማ የሀገሪቱ የጤና ጥበቃ ስርዓት እየጨመረ ለሚሄደው ወረርሽኝ እንዲዘጋጅ ጊዜ ለመስጠት ሲባል መሆኑ ታውቋል። እገዳው እንዲቀጥል የማይፈልጉት ወገኖች ከጥቅሙ ይልቅ ጉዳቱ ያመዝናል ባዮች ናቸው። አብዛኞቹ የሀገሪቱ ክፍሎች አራተኛ ደረጃ በተባለው ለቀቅ ያለ እገዳ ደረጃ ላይ እንደሚገኙ ተዘግቧል። የሌሊት የሰዓት እላፊ ገደብ ተደንግጓል። ለተወሰኑ ሰዓታት ብቻ ግብይት ተፈቅዷል። የአልኮል መጠጥና ሲጋራ መሸጥ ክልክል ነው። በርካታ ቁልፍ የሆኑ የኢኮኖሚ ዘርፎች ወደ ስራ የተመለሱ ቢሆንም ብዙ ደቡብ አፍሪካውያን ከቤታቸው ወጥቶ ለመስራት አልቻሉም። ሻቢር መድሂ የተባሉ ዊተርስራንድ በተባሉ ዩኒቨርሲቲ ኮሮና ቫይረስን አስመልክቶ የሚካሄዱ ምርመራዎች እንዲበራከቱ ጥሪ አድርገዋል። እገዳዎች ብቻ በቂ ባለመሆናቸው በውሃ አቅርቦትና በንጽህና አጠባበቅ ላይ በከፍተኛ ደረጃ መሻሻል እንዲኖር እንደሚያስፈልግ ጠቁመዋል።
And if we can't do that, unfortunately, what we're setting up ourselves for, irrespective of what policy...
ይህን ለማድረግ ካልቻልን የመንግስት ፖሊሲ ምን ይሁን ምን በእነዚህ ሁኔታዎች የማይገዛ ከሆነ፣ ሰዎች ይህን እንደ ልምድ እንዲወስዱት የማናመቻች ከሆነ ቫይረሱ በባሰ መልኩ ሊዛመት ይችላል በማለት ፕሮፌሰር ማዲ አስጠንቅቀዋል። አያይዘውም እነዚህ ተግባሮች የማይፈጸሙ ከሆነ ወረርሽኙ ከጠበቅነው በላይ የከፋ ይሆናል ብለዋል። መንግስት በበኩሉ በውሳኔው እንደሚጸና ግልጽ አድርጓል። የሀገሪቱ የጤና ጥበቃ ሚኒስትር ዙዌሊ ሚኪዜ በምዕራብ ኬፕ የተከሰተው ወረርሽኝ አሳሳቢ መሆኑን ገልጸው ሀገሪቱ ሙሉ በሙሉ ወደ መዘጋት ልትመለስ ትችላለች ሲሉም ዝተዋል። ወረርሽኙ በበረታባቸው አካባቢዎች የተለያዩ የጠበቁ እርምጃዎች ሊወሰዱ እንደሚችሉ የጤናው ሚኒስትር ማሳሰባቸው አልቀረም። ፕሮፌሰር ቲኖሰን ግን ይቃወሙታል። አድማጮች፣ ደቡብ አፍሪካ ውስጥ የኮሮና ቫይረስ መዛመት ለመከላከል ስለተደረገው እገዳ የተጠናከረው ዝግጅት ሲያበቃ ሳምንት በሌላ ርዕስ እንገናኝ። ደህና ቆዩ።
አዳነችን ለዘገባው እናመሰግናለን። ከከፍተኛ ቀዶ ሕክምና ጀምሮ ለተለያዩ ሕክምና ወደ ህንድ ሙምባይና ቫንጋኖር የሄዱ ኢትዮጵያውያን ሕክምናቸውን ቢጨርሱም በኮሮና ቫይረስ ምክንያት ከተማው በመዘጋቱ በሆቴል ውስጥ ከተቀመጡ ከአንድ ወር በላይ እንደሆናቸው ገለጹ። አንዳንዶቹ የአሜሪካ ድምጽ ያነጋገራቸው ታማሚዎችና ቤተሰብ ሕክምናውን እንዲያገኙ በመዋጮ እንደተላኩ ገልጸው ያላሰቡት ተጨማሪ ወጪ ግን ከባድ እንደሆነባቸው ይናገራሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ስለ ጉዳዩ በሰጠን ማብራሪያ ከዚህ ቀደም ወደ 61 የሚሆኑ በኒው ዴሊ የሚገኙ ኢትዮጵያውያን በልዩ አውሮፕላን ወደ ኢትዮጵያ እንዲመለሱ ማድረጉን ገልጾ አሁን ግን ይህንን ለማድረግም ሆነ ሌላ አማራጭ ለመጠቀም የህንድ መንግስትን ፈቃድ ለማግኘት እየተጠባበቁ መሆናቸውን ነግረውናል። በአሁኑ ሰዓትም 54 ኢትዮጵያውያን ተመዝግበው እየተጠባበቁ መሆኑን ገልጸዋል። በተከታዩ ዘገባ ዝርዝሩን እንቃኛለን። ሚካኤል ተክለሃይማኖት እድሜው በሃያዎቹ መጀመሪያ ቢሆንም ወላጆቻቸው በእድሜ የገፉ በመሆናቸው ጭንቅላቷ ውስጥ እጢ የተገኘባትን ታላቅ እህቱን ቤተልሔም ተክለሃይማኖትን ለማሳከም አደራ ተቀብሎ ወደ ህንድ ሙምባይ የተጓዘው ጥር 26 ቀን 2012 ዓ.ም ነበር። አፖሎ ሆስፒታል እህቱን አስተኝቶ የታሰበውን በከፊል አሳክቷል።
በሶስት ቀን ውስጥ ሰርጀሪ ተደረገች። እሱን እንደጨረሰች ወደ ራዲሽን ገባን። በራዲሽን አማካኝነት ለሰልቅን ያው አንድ ወር 15 ቀን ማለት ነው፣ ዊኬንድ ሳይጨምር እነዚያ ህክምናዎች ተደረጉ። እንደገና መድኃኒቶች አሉ። በፕሮግረስ ነው እንደገና ለመቀነስ የሚሞከረው ማለት ነው። ኮምፕሊት አይጠፋም መድኃኒቱ። ከባድ የሆነ መድኃኒት ነው። ጥንቃቄ፣ እንክብካቤ፣ ጥሩ ምግብ፣ በቃ ኮምፎርቴብል የሆነ ዞን ይፈልጋል። በቃ ባጭሩ።
ነገር ግን ዓለምን እያስጨነቀ ያለው ኮሮና ቫይረስ ጉዳቱ ሁሉን አቀፍ በመሆኑ መመለሻቸው ሲደርስ የህንድ መንግስት የኮሮና ቫይረስ ስርጭትን ለመግታት ማንም እንዳይወጣና እንዳይገባ አገሩን ዘጋው። ሚካኤል ተክለ ሃይማኖትና እህቱም ባሉበት እዛው ቀሩ። ከሚገኙበት ክፍል ሆና በቪዲዮ ያነጋገረችን ቤተልሔም ተክለ ሃይማኖት የምትበላው ምግብ ከመድኃኒቱ ጋር ስላልሄደ መቸገሯን ትናገራለች።
ህክምና በኋላ ሻል ብሎኛል፣ ደህና ነኝ። ግን አሁን ምግቡን ከመድኃኒቱ ጋር ባላንስ ማድረግ አለ። መድኃኒቱ ከባድ ነው፣ ምግብ መብላት አለብን። እዚህ ደግሞ ያለው ምግብ ሩዝ ነው እና ትንሽ ምግቡ ጋር አልቻልኩትም።
ቤተሰቦቻቸው እርሷን ለማሳከም በከፍተኛ ሁኔታ ገንዘብ አሰባስበው እንደላኳቸውና አሁን ሆቴል ውስጥ ተቀምጠው የሆቴል ክፍያና ምግብ እያወጡ ከአንድ ወር በላይ መቆየት እንደከበዳቸው ይናገራሉ። ሌላዋ የ18 ዓመት ልጇን ለማሳከም በዚያ የምትገኘው ትርሲት ህክምናውን ካጠናቀቁ ከአንድ ወር በላይ እንደሆናቸው ትናገራለች።
ጄ የታመመችው ጭንቅላት ላይ ጭን ይወጣው። በአጋጣሚ ዩኒቨርሲቲ መጀመሪያነት ተማሪ ናት። ዩኒቨርሲቲ ገብታ ነበረ። አላወቅንም ህመሟን። ለእረፍት ለገና እንደመጣች አይኗን ነበር ያመማት ይጀምራል። ከዛና ኪቤ ሶስት ጋር ያው በአፋጣኝ መጥፎ ደረጃ ላይ እንዳለ እና የጭንቅላት እጢ እንደሆነ ቶሎ ሰውነቷን መቆጣጠር ላይ ስለደረሰ ግማሽ ፓርቷን ቶሎ ወደ ህክምና ማግኘት አለባት ተብሎ ቶሎ ተቻፍረን ወደዚህ ይመጣል። ለ15 ቀን ዘጋይተን የመጣ ነው። በመጣን በአምስተኛው ቀን ሆስፒታል ገባች። ሆስፒታል ገብታ ሰርጀሪ ይደረገላል። ሰርጀሪ ካረገች በኋላ ደግሞ ያው በራዲሽን ነው ቀጣይ ስለተባለ ከ15 ቀን ያው ራዲሽን ጋር ስትደርስ 15 ቀን ሆነን ማለት ነው አለቀ።
ሁለቱ ቤተሰቦች ህክምናቸውን እንዳጠናቀቁ ወደ ኢትዮጵያ መመለስ ቢችሉ ኖሮ ነገሮች ቀላል ይሆኑ እንደነበር ይናገራሉ። አንደኛ ህክምናውን የጨረሱት ታማሚዎች ከተሰጣቸው መድኃኒት ጋር ተገቢውን ምግብ እየተመገቡ መቆየት ያስችላቸው እንደነበር፣ ሁለተኛ ካሰቡት በላይ የሆነው የሆቴል ወጪ ስላስጨነቃቸው፣ ሶስተኛ ደግሞ ቪዛቸው የተቃጠለና ሊቃጠልም የተቃረበ በመኖሩ መንግስት ችግሩን ተረድቶ ቁጥራቸው በዛ ስለሚል የኢትዮጵያ አየር መንገድ ትብብር አድርጎ ወደ ኢትዮጵያ እንዲመልሳቸው ይጠይቃሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትዕዛዙ ኮሮና ቫይረስ የፈጠረውን ዓለም አቀፍ ቀውስ አስታውሰው ኒው ዴሊ የሚገኙ ተመሳሳይ ችግር ያለባቸው ኢትዮጵያውያን እንዲመለሱ መደረጉን ያስታውሳሉ።
ወደ 80 የሚሆኑ ኢትዮጵያውያን ዜጎቻችን ለሕክምና ደንድ እንደሄዱ ለመመለስ ችግር እንደገጠማቸው ግንዛቤ ከተያዘ በኋላ ፍላጎታቸውን መሰረት አድርገን የሕክምና ጊዜያቸውን ያጠናቀቁት ነው ወደ ኢትዮጵያ መምጣት የፈለጉትን 61 የሚሆኑ ኢትዮጵያውያን የኢትዮጵያ መንግስት ከህንድ መንግስት ጋር እና ከኢትዮጵያ አየር መንገድ ጋር በመነጋገር ልዩ በረራ ወይም ደግሞ ስፔሻል ፍላይት አዘጋጅቶ 61ዎቹ ባለፈው ሳምንት ወደ አገራቸው እንዲገቡ ተደርጓል።
አሁንም ያ ጥረት እንደቀጠለ ነው ይላሉ።
በሙምባይና በባንጋሎር የሚገኙ አሁንም ወደ 54 የሚሆኑ ኢትዮጵያውያን ተመሳሳይ ወደ አገራቸው ለመመለስ እንደፈለጉና ከኢትዮጵያ ኤምባሲ ጋር ከክብርት አምባሳደር ዶክተር ትዝታ ጋር የቅርብ ግንኙነት እንዳላቸው ወደ ኢትዮጵያም ለመመለስ የሚቻልበት ሁኔታ እያመቻቹ እንዳሉ ከኤምባሲያችን በስልክ ደውለን ያረጋገጥበት ሁኔታ ነው ያለው።
አቶ አምሳሉ መንግስት የቻለውን ሁሉ እያደረገ ነው ይላሉ።
ኢትዮጵያውያንን ወደ ሀገራቸው መመለስ የሚቻለው አንድም የተለየ በረራ ለበፊቱ በመላክ ነው፣ ሁለትም ደግሞ በካርጎ ወደ ኢትዮጵያ በመመለስ ነው ያለ አራጭ። በስፔሻል በረራ እንትን ለማለት አሁን ካለ ሁኔታ ብዙም የሚቻልበት ሁኔታ አይደለም ያለው። ነገር ግን በካርጎ መመለስ ይቻል እንደሆነ የህንድ መንግስት ፍቃድ መስጠት ስላለበት ኤምባሲያችን ለህንድ የውጭ ጉዳይ ሚኒስቴር ኦፊሻል ኖት ቨርባል ጽፎ በካርጎ መመለስ እንዲችሉ ፍቃድ እንዲሰጥባቸው እየተጠባበቁ ነው ያሉት። የህንድ መንግስት ይህንን ፍቃድ ከሰጣቸው ምናልባትም በሚቀጥለው ሳምንት በካርጎም ቢሆን ከሙምባይና ከባንጋሎር የሚገኙ ለህክምና ኢትዮጵያውያኖችን ማስመለስ የሚቻልበት ሁኔታ እንዳለ ስራዎች እየተሰሩ እንዳለ ነው መግለጽ የሚችለው። ሲሆን
በተቻለ አቅም ሁኔታውን ለማፋጠን እንደሚሞከርና ኒውዴል የሚገኘው ኤምባሲ ነገሩን በቅርበት እየተከታተለ እንደሆነ ገልጸዋል።
ክብርት አምባሳደሯ እንደነገሩኝ 54ቱም ጋር የስልክ ልውውጥ እንደሚያደርጉ በየቀኑ ስልክ እየተደዋወሉ እንደሚገናኙ የኤምባሲው አቅም ውስጥ ነው ሊሆን የሚችለው። እዛ ደግሞ እንደምታውቂ እንደሌላ አረብ ሀገርና እንደ አሜሪካ እንደ ሌሎች ሀገር ብዙ ኢትዮጵያውያኖች የሚኖሩበት ሁኔታ የለም። ተማሪዎች ናቸው። ምናልባት ድጋፍ ለማድረግ የሚያስችላቸው የአቅም ችግር ካላነሳቸው በስተቀር ቀን ተቀን የሆነ ግንኙነት እንዳላቸው ክብርት አምባሳደሯ ነግረውኛል። ሌላው የ80ዎቹ ተመዝግበው 61ዎቹን ብቻ በስፔሻል ፍላይት ወደ ኢትዮጵያ ገቡ ሲደረግ ወደ 19 የሚሆኑት ህክምናችን አልጨረስንም እና በተለያዩ ምክንያት የዘገዩ በረው ሁኔታም ግምት ውስጥ የሚገባ ማለት ከበፊት ጀምሮ ስራዎች መሰራታቸው ግን ህክምናችን አልጨረስንም የሚል አንዳንድ ከማቅረባቸው ጋር ተያይዞ የዘገዩ ሊኖር እንደሚችሉ፣ ግንኙነቱ ግን ከበፊት ጀምሮ ምጡም እያደረጉ እንዳሉ መረጃው ስላለን አሁንም የሚገጥማቸው ችግር ካለ እኔ እንዳሱ የሆን አቅም የቻለው ብዙ ድጋፍ ሊያደርግ ይችላል የሚል እምነት ነው ያለን።
አድማጮች፣ የዚህን ዘገባ ሙሉ ክፍል እና የስካይፕ ቃለ ምልልስ በፌስቡክ እና በዌብሳይታችን ላይ ታገኙታላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።
So we're still a mode and you do it all the way. way. So what's the mode and you in the way? No, it's in the way. I'm not forget you the back alloy. So what's the forget you in the way? So what's the mode and you in the way? No, it's in the way. I'm not forget you the back alloy.